ኮቪድ-19 አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ። በአዲስ አበባና በተለያዩ የሀገሪቱ ክፍል ቁጥሩ ያሻቀበ የመጣውን ስርጭት ለመከላከልም ሆነ ይበልጥ ማዳጋች የሆነውን ህሙማንን ለመርዳት የሚሰጥ ህክምና አቅርቦት ፈተናዎችን አስመልክቶ ሁኔታውን በወጉ ለመገምገምና ማህበረሰቡ እጅግ በከፋ ችግር ላይ ከመውደቁ አስቀድሞ በተጨባጭ ሊደረጉ የሚችሉ አማራጮችን ለመፈተሽ የታለመ ተከታታይ ዝግጅት ነው። በዩናይትድ ስቴትስ የሚገኙ 3 ታዋቂ የህክምና ባለሙያዎች ባለፈው አመት በወረርሽኙ መጀመሪያ ሰሞን በዩናይትድ ስቴትስ የታየውን በብርቱ ፈተናዎች የታጀበ ሁኔታ በማዛመድ በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ ይወያያሉ። ዓለም ያለበትን የወቅቱን ይዞታም መልከት ያደርጋሉ። ቀዳሚውን ክፍል እንሆ አሉላ
አመሰግናለሁ ሲዮን። እንግዶቼን ባጭሩ ላስተዋውቅ። ዶክተር ናውጋው ማህሪ የኢትዮጵያ ዳያስፖራ የጸረ ኮቪድ-19 ከፍተኛ አማካሪ ምክር ቤት ሰብሳቢ፣ ዶክተር ገበየሁ ተፈሪ የተላላፊ በሽታዎች ሐኪምና የአማካሪው ቡድን የግንኙነት ጉዳይ ተጠሪ፣ ዶክተር አሰፋ ጀጀው መኮንን የሳምባና የጽኑ ህሙማን ሐኪምና በሚሰሩበት ተቋም የኮቪድ-19 ህክምና ፕሮግራም ኃላፊ፣ 3ታችሁም ለዚህ ፕሮግራም እንግዳ አይደላችሁም። በተለያዩ ጊዜያት በተደጋጋሚ በውይይቶቻችን ላይ ተሳትፋችኋል። የኮቪድ ጉዳይ በየትኛውም ዓለም አላበቃም። 100 ሚሊዮን በላይ ሰዎች ክትባት ባገኙበት ነገር ግን ቀደም ሲል በከፍተኛ ደረጃ በተጎዳቸው በዩናይትድ ስቴትስ እንኳን 4ኛው ማዕበል እንዳይነሳ ስጋት አሳድሯል። በሌሎችም በርካታ ሀገሮች ዛሬም ራስ ምታት ነው። ይሁንና በኢትዮጵያ እንደ አዲስ በከፍተኛ ደረጃ በአንድ ጊዜ በተጣደፈና ወደ ተለየ ሁኔታ እየገባ በመሆኑ ስተት ብለን ወደ ኢትዮጵያ ከመግባታችን አስቀድሞ የተቀረው ዓለም ያለውን ገጽታ መልከት አድርገን እንለፍ። ከፍተኛ ተስፋ የተጣለበት ሁኔታ ዛሬ በዩናይትድ ስቴትስ ያሳደረውን ተስፋ ምናልባትም ለዚህ ምክንያት ይሆናሉ አዋጥቷል የሚባሉትንም ነገሮች በማዛመድ ብንጀምር፣ ዶክተር ገበየሁ ቀዳሚውን እድል ለርሶ ልስጥ።
ኮቪድ ለመከላከል አሜሪካ ስርጭቱን ቀነሰ ብሎ በክትባቱ ምክንያት ነው ለማለት በቂ የክትባት መጠን አልተሰጠም። ግን የተሰጠው ራሱ በጣም በሚሊዮኖች ቁጥሮች ነው ያገኙት። ሌላው እንግዲህ የተለያዩ ስቴቶች የተለያየ መከላከያ መንገድ ስለሚጠቀሙ ነው። ማስክ መጠቀሙ፣ ስብስብ መቀነሱ የመሳሰሉት ሁኔታዎች መተግበራቸው ነው። ግን አሁን እንደምናየው በአንዳንድ ክፍለ ሀገሮች ወይ ስቴቶች ይህንን መከላከያ መንገዱን ጥሰው ስለከፈቱ 4ኛ ዙር ሊመጣብን ነው የሚል ስጋት አለ። አሁን ደግሞ በከፍተኛ ደረጃ እየተዘዋወረ ያለው ደግሞ አዲስ ቫይረስ ነው። በሰው ሀገር ስም አትጥሩ ይባላል፣ ግን ከህዝብ ጋር ለመገናኘት የዩኬ ቫይረስ የሚባለው ነው። እና ሁለቱም በተጓዳኝ እየሄደ ነው። ተስፋ ያለው ምንድን ነው? ወደ በጋው አካባቢ በዚህ ፍጥነት ክትባቱ በብዛት ከተሰጠ የህብረተሰብ መከላከያ አቅም ወይም ሄርድ ኢሚኒቲ የሚለው ደረጃ ልንደርስ እንችላለን የሚል ተስፋ አለ።
መልካም።
ንጽጽሩ ከኢትዮጵያ የዛሬ ውዞታ ጋር ቀጥተኛም ባይሆን ቀደም ብዬ በመግቢያው እንደጠቀስኩት ምን ተምረናል? ምን አዲስ ነገር ሳለ ዛሬስ በተዳከመ ኢኮኖሚና የህክምና ስርዓት ውስጥ ምንድነው ፈተናው? የቱን ያህል የከፋ ሊሆን እንደሚችል መገመት ይቻላል? በንጽጽር በቀጥታም ባይሆን ለመማሪያነት ያለበትንም ሁኔታ በአግባቡ ለመመልከት ዋሽንግተን ዲሲ አካባቢ ልቆይ። ዶክተር አሰፋ
እንግዲህ የአሜሪካ ነገሩ ያው ብዙ ነገር ተምረናል። ህመሙ ከጀመረ ጀምሮ አንደኛ ያው ትልቁ ነገር እንግዲህ የህብረተሰብ መከላከያ የምንላቸው ስብስብ መቀነስ የተባለው፣ ማስክ በስነስርዓት መጠቀሙ፣ እነዚህ ነገሮች ያው ብዙ ነገር እንዲቀነስ አድርገዋል። ሌላው ግን ለምሳሌ አንድ ሰው ኢንፌክሽን ቢይዘው እና ኮቪድ ቢይዘው ደግሞ በመጀመሪያ በተመላላሽ ህክምናም ቢሆን ሊጸናበት ይችላል። የተወሰነ እንግዲህ የእድሜ ክልልም የጤና ሁኔታዎችም ታይተው እነ ሞኖክሎናል አንቲቦዲ የምንላቸው የምንሰጣቸው በተመላላሽ ገና መጀመሪያ የሚሰጡትም ብዙ ወደ ሆስፒታል የሚወስድ ሰውን ለመቀነስ ችለዋል። የበሽታውን ጸባይ ለመቀየር ኮርሱን መቀየር ማለት ነው። እሱ አስፈላጊ ነገር ነው። ሁለተኛ ደግሞ ሰውም ታሞ ሆስፒታል ከገባ በኋላ ምን እናርግ የሚለውን መጀመሪያ አካባቢ እንግዲህ በጣም በፍጥነት ቶሎ ወደ ኢንቱቤሽን መካኒካል ቬንትሌሽን ወደምንለው ነበር የሚካሄደው። ከሱ ደግሞ መለስ ብሎ ሌላ አይነት የኦክሲጅን አሰጣጥ መንገዶች መኖራቸው፣ ሌሎች ደግሞ የህክምና ኢንተርቬንሽኖች ቫይረሱንም የሚመለከት ቢሆን ወይም ኢሚዩኒቲን የሚያስተካክሉ አይነት መድኃኒቶች መደረጋቸው ከበሽታው ከጀመረበት አካባቢ አሁን ያለን የታመመ ሰው የመዳን ቻንሱ ከፍ እንዲል አድርጎታል። እዚያ ያቀል ያን እንግዲህ ከዚህ ብዙ መማር እንችላለን። ወደ ሀገራችን ልንወስደው የምንችለው ልምዶች አሉ ማለት ነው።
መልካም። እነኛ ልምዶች በስፋት እንመለከታለን። በቀጥታ የሚወረሱትም ከስህተቶችም ጭምር መማር ትርጉም ይኖረዋል እና አንዳንድ ጥያቄዎችን አነሳለሁ። ዶክተር ናውጋው እርሶም እንዲሁ የዩናይት ስቴትስን የተመለከቱትን የታዘቡትን ቀደም ብሎ የስራ አጋሮቸው ከተናገሯቸው ተጨማሪ።
አመሰግናለሁ አሉላ። በመሰረቱ ኮቪድ ኢንፌክሽን በአንድ አመት ውስጥ ትልቅ ትምህርት የተማርነው ሊደርሺፕ ወሳኝ እንደሆነ ነው። በመሰረቱ ኢንፌክሽን አንድ ሰው ከተጠነቀቀ ለሚጠነቀቅ ሰው ቀላል ነው፣ ለማይጠነቀቅ ሰው ደግሞ ከባድ ነው፣ ይገለም ያጠፋል። እና አሁን ቬትናምን ብናይ አሜሪካን ብናይ ኢኮኖሚም ብዙ ያልተጎዷሉ። ለምን? ይህንን በሽታውን በጥንቃቄ ፎከስ አድርገው በሀገር በአዋጅ የሰሩ ሀገሮች ብዙ አልተጎዱ። እንደ አሜሪካ ደግሞ ስንመጣ ዲሞክራት የሆኑ ስቴቶች እና ሪፐብሊካን ስቴቶች ሁሉ ለውጥ አለ። በተለይም ከዚህ የነበረው መንግስት ይህንን አለማበል ስለነበረ ይህ በብዙ የነት መረዋ በአሜሪካ እየተመራች ያንን ትልቅ ቀውስ ውስጥ ያስገባው የሪሶርስ አለመኖራት የተዛባ መልእክት ለህዝቡ እንዲደርስ በመደረጉና ይህንን መከላከል እንችላለን ይህን መልእክት ከላይ ከመሪዎች በትክክል ስላላገኙ አገሪቱ አዘቅት ውስጥ እንድትገባ አድርጓታል።
መልካም። በተለይ የዩናይት ስቴትስን ዋቢ አድርጋችሁ ያሉትን ልዩነት አነጻጽራችኋል። ታዲያ ከግማሽ ሚሊዮን በላይ ሰው ያለቀባት ዩናይት ስቴትስ አሁንም እየታገለች ቢሆን በተለየ ሁኔታ እየሄደች ባለችበት ለኢትዮጵያ አይነት ሀገሮች ምናልባትም ከዩናይት ስቴትስ የቀረበ ንጽጽር የምትሆን በእርግጥ በኢኮኖሚ ከጥሩ ደረጃ የምትመደብ ጠንካራ የህክምና ስርዓት የነበራት ቀደም ዶክተር ናውጋው የአመራር ድክመት ያሉት ታይቶበታል የምትባለው ብራዚል በሁለተኛ ደረጃ ትገኛለች። ከ300,000 በላይ ሰው አልቋል። አሁንም ተስፋ የሚሰጠው ነገር አልጀመረም። የክትባት መርሃ ግብሩም በወጉ አልተጀመረም በሚል እየተከሰሱ ነው። መሪዋ እንደ ብራዚል ያለ ጠንካራ መሰረት ያለው እንኳን የተሽመደመደበት ነውና ዛሬ ያለበት ሁኔታ የቱን ያህል እንድትሰጉ ያደርጋቸዋል? ዶክተር ገበየው።
አዎ፣ ትልቅ የምንማረው ነገር ምንድነው? ብራዚልም ሰውየው ዶክተር ናውጋው ቀደም ብሎ የተከሰው ከዚህ በፊት የነበረው የአሜሪካው መሪ በመከተል ኮቪድን አክብሮት አልሰጠው። ስለዚህ ከአመራር ጉድለት አለ። ግን የብራዚል ንስባ እና ኗር ስናይ ከእኛ ጋር የሚያመሳስለው ምንድነው? አብዛኛው ሰው በብዛት በአንድ ቤት ውስጥ ብዙ ቤተሰብ የሚኖርበት የስብስብ ሁኔታ ስላለ ስርጭቱ በቀላሉ መሄድ ይችላል እና ከፍተኛ ጉዳት እያደረሰ ያለው የሰዎች ስብስብ ነው እና ከነዚህ ከሁለቱ ሀገሮች መማር ምንችለው ኢትዮጵያም ቢሆን ይሄ የአደባባይ ስብስቡን ሩጫውን የመሳሰለውን ነገር ገደብ ካላረገች ስርጭቱ እየከፋ ከፍተኛ አደጋ ላይ እንደምትደርስ ነው ስጋታችን። እስካሁን ምንድን ነው የሚሞተው ሰው ቁጥር ከብራዚል እና ከአሜሪካ ጋር እኩል አይደለም የሚለው ነው። ግን የቫይረሱ ባህሪ ከተቀየረ ግን የሚሞተው ሰው ቁጥር ሊጨምር ይችላል። በተመሳሳይ ሁኔታ ስናየው አሜሪካን ብራዚልም በከፍተኛ ደረጃ ቫይረሱ የተሰራጨው በሰዎች ስብስብ ስለሆነ ኢትዮጵያም እየተሰራጨ ያለው እንደውም እዚህ ደረጃ የደረሰው በተለያየ አጋጣሚ በተደረጉ የሰዎች ስብስብ ስለሆነ እዛ ላይ መንግስት ከፍተኛ ትኩረት ለመንግስት ብቻ የሚተው አይደለም። ህብረተሰቡ ራሱ አሁን ብዙ ትምህርት አግኝቷል፣ ማወቅም አለበት። ህብረተሰቡም የራሱን እርምጃ መውሰድ አለበት።
በቀጥታ ወደ ኢትዮጵያ የሚያስገባንን በር ከፍተዋል። ዶክተር ገበየው የኢትዮጵያን ጉዳይ ገፋ አድርገን እንመልከት። ዓለም ምን ይመስላልን? በእነኚህ ሁለት አገሮች በኮቪድ የደረሰባቸውን ከፍተኛ ጉዳት ተመልክተናል። በተለያየ ጊዜያት በኢትዮጵያ ኮቪድ ይዞታና ሊደረጉ በሚችሉ ጉዳዮች ይበልጡን በመከላከሉ ዙሪያ በተደጋጋሚ ተወያይተናል። ሁሉም ሰው እየተነጋገረ ሁሉም ሰው ስጋት ላይ ያለበትን ዛሬ ያለበትን ሁኔታ በተጨባጭ እንዴት ታዩታላችሁ? ዶክተር አሰፋ በቅርቡ ነው ከኢትዮጵያም የተመለሱት። ለአጭር ጊዜ የስራ ጉብኝት አድርገው ነው የመጡትና ምን ታዘቡ? ከጥቂት ሳምንታት በፊት ስለ ኢትዮጵያ ከሚታወቀው ከምናወራው በታየውም ምናልባትም በምሳሌነትም ሊያነሷቸው ከሚችሏቸው ጉዳዮች ጋር አዛምደው ቢገልጹልን።
ያው እንግዲህ አሁን በቅርብ አካል በተገኘሁበት ጊዜ ያየሁት እና የሰማሁት አንደኛ በእኛ ሀገር እነኚህ ሰዎች የሚሰበሰቡባቸው ነገሮች ሰርግ እንኳን ሲደረግ ነው ከወራት 2 ወር 3 ወር በፊት ለቅሶ አሁንም በጣም ብዙ ሰው የሚገኝበት ነው። እንደዚህ ሁሉም ህዝብ የተሰበሰበበት ነገሮችም ይታያል። አዲስ አበባ ውስጥ በአይኔ እንኳን ዝም ብዬ ስቃኝ ማስክ ያረገው ሰውና ያላረገው ሰው መንገድ ላይ ምናልባት አንዳንድ ቦታ ላይ ያላረገው ሰው የሚበልጥ በቁጥር ፎቶግራፍ ይነሳ። አንድ ፎቶግራፍ ቤት ገባም ትንሽ ቤት ነች፣ አራቱም ልጆች ማስክ አላረጉም ፎቶግራፍ አንሹም አላረገም። ሰው እየገባ እየተነሳ ይወጣልና በጣም አዘንኩ። ማስኩ አለ ግን አላረጉት።
ምናልባት ይሄ ጥሩ ምሳሌ ሊሆን ይችላል። ሲታዘቡ እንደሚያሳስቡትና ሊያናግሯቸው እንደሚችሉ መገመት ይችላለሁ። ምናልባት ጠይቀዋቸው ይሆን የሰጡት መልስም ካለ?
አዎ፣ ልጆቹን ለምንድን ነው ስላቸው ትንሽ ደንገጥ ነው ያሉ እና ወዲያው ማስክ ነው ያረጉት። ሌላ ቦታ ግን የታዘብኩት ለምሳሌ ሂልተን ሆቴል እያንዳንዱ ሰው የቆመው በረንዳ ላይ ያለው ሰው በሙሉ በተለይ ስርዓት የሚያስገብሩት ልጆች ማስክ ያላረገውን ሰው እየተከታተሉ ማስክን አርግ ይላሉ። እንዲያውም ከፍ ባለ ሁኔታ ነው የሚያደርጉት። ከርቀትም ብቻ አንቁጭ ብትልም መጥተው ማስክን አርግ ይላል። እና የዛ አይነት እንግዲህ ከቦታ ቦታ የተለያየ ነው ማለት ነው። ሰዎች ደግሞ አነጋግር ያለው አንዳንዶቹ ይሄ ሁሉ ተነግሮ ኮቪድ እያለ ብዙ ሰው እንደሚያልቅ እየተነገረ በጣም ቀለል አድርጎ በሽታውን የማየት ነገርም ቅርብ ካነጋገሯቸው ሰዎች እንኳን አይቻል ነው። እና ይሄ አስደንጋጭ ነው በጣም። ሁለተኛ ይሄ ነገር የእያንዳንዱ ሰው ግዴታው ነው መሆን ያለበት። እኔ አሁን ነገሩን ከመንግስት ወደ ሰው ነው ማውረድ የምፈልገው። ኳሱን ለእያንዳንዱ ግለሰብ መስጠት ያስፈልጋል። ማስክ አለማድረጉ አሁን ህጋዊ ያልሆነ ስራ እየፈጸመ እንደሆነ አንድ ሰው ማወቅ አለበት፣ ተጠያቂ መሆን አለበት። ለምሳሌ ግሪኮች መጀመሪያ አካባቢ ማስክ ያላደረገ ሰውን ይቀጡ ነበር። በእኔ አሁን አዲስ አበባ ውስጥ ፈጥኖ ከሚነዳ ሰው ማስክ ያላደረገ ሰው ከፍተኛ አደጋ የሚያደርስ ሰው ነው እና መቀጣት አለበት። አቅም ከሌለው ይሰጥ ማስክ፣ አቅም ለሌለው ሰው። ሌላው አንዳንድ እንግዲህ ከዚህ ሀገር ኢኮኖሚ አንጻር በጣም በጣም አስቸጋሪ ነው ነገሩ። ብዙ ክራውዲንግ አለ። መንገድ ላይ የተሰለፉትን ልጆች አይነበር፣ ወደ ባስ የሚገባውን የሰው ቁጥር አይነበር እና ይሄ መቼም ከአቅማችን በላይ ነው። ግን አትሊስት ሁለት ማስክ እንዲያውም ዳብል ማስክ ይደረግ። እንደዚህ አይነት በሽታ መጀመሪያ ሲመጣ አንድ ጎረቤቴ by the end of this pandemic የነገር ሲያልቅ አለ እያንዳንዳችን የምናውቀው ሰው የሚሞት ይኖራል አለ።
እዚህ ጎረቤቱን ነው እየነገሩን ያለው።
እዚህ ያለው ፈረንጁ by the end of the pandemic we will know someone who would die from this disease አለ። እንዳለው የምናውቀው ሰው እንግዲህ ፈረንጆች close to home ይሉ የለም ወደ ቤታችን ደረሰ እንደምንለው። ስለዚህ አዲስ አበባ ላይ አሁን የማውቀው ሰው ሞቷል፣ የማውቀው ሰው ተይዟል፣ ጓደኞቼ በታመሙ አሉ። ይሄ ማለት እያንዳንዱ ሰው ጋር ይሄ ደርሷል ማለት ነው። እና ያሁኑ በጣም በጣም አስግቶኛል። አሁን ያየሁት ሁኔታና እኛ ከምናስበው ውጪ የቫይረሱም ዳይናሚክስ ቀየር ያለ ነው የሚመስለኝ። ሀገራችን ደግሞ አሁን ካፓሲቲ የለም የጤና ተቋማት ሊያስተናግዱት የሚችሉት አይነት ወይግ ነው የሚመጣው ብዬ ማሰብ ያስቸግረኛል። አሁን ነው እኛ ጋር እንደ አዲስ መረባረብ ያለብን ብዬ ነው የማስበው።
አድማጮች፣ ውይይቱ አልተቋጨም። ተከታዩ በነገው ምሽት ሐኪሙን ይጠይቁ ፕሮግራም ይቀጥላል። እንዲሁም ሙሉን ዝግጅትን በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ ግን የውይይቱን ተሳታፊዎች እናመሰግናለን።